ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። የኢትዮጵያ ሙስሊሞች ችግር ሊፈቱ ሰላም ሊቋጥሩ ተቀምጠዋል።
የኢትዮጵያ ሙስሊም የራሱ ማንነት ያለው ራሱን የሆነ ከለር ያለው ሙስሊም ነው። ኢትዮጵያ ሙስሊም
ኡስታዝ አቡበከር መሐመድ ቀድሞ የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ ሊቀመንበር፣ አሁን ከሶስት ወገኖች የተቋቋመው ኮሚቴ ምክትል ሊቀመንበር ናቸው።
ማንም ሰው ወሃቢ መሆን ይችላል። ማንም ሰው ሱፊ መሆን ይችላል። ማንም ሰው አህባሽ መሆን ይችላል። ወንጀል የሚሆነው አትሆንም ብሎ በመሳሪያ ሲመጣ ልክ መንግስት እንዳደረገው ጽንፈኝነት አይደለም። መንግስት የፈጸመው ወንጀል ነው።
አቶ ኢብራሂም ሙሉሸዋ የታሪክ ተመራማሪና የፖለቲካ አጥኚ የጠቅላይ ሚኒስትር አብይ አህመድን የአሜሪካ ቆይታም በጥቂቱ እንዳሰሳለን።
በመቻቻልና በይቅርታ መንፈስ ሲጎርፍ የኖረውን እንባሽን የሚያብስ ጠብና ጥላቻን በፍቅር የሚያፈርስ ታሪክሽን የሚያከብር ታሪክሽን የሚያድስ በለስላሳ አንደበት ልብ የሚያረሰርስ እውነተኛ መሪ መጥቶልሻል ዛሬ። እልል በይ ኢትዮጵያ፣ እልል በይ አገሬ። አንደበተ መልካም አንደበተ ርቱ መንፈስ የሚያረካ ጨዋነት ትዕግስቱ ስንቱ ተዘርዝሮ ኧረ ስንቱ የተመኙት ሲገኝ ያሰቡት ሲሳካ ይሄ ደስታ ማለት እንደዚህ ነው ለካ። ደስ ብሎን አያውቅም እንዲህ እንደ ዛሬ። እልል በይ ኢትዮጵያ፣ እልል በይ አገሬ።
ፕሮፌሰር አዱኛ ወርቁ ናቸው። ካሊፎርኒያ ነው ያሉት። በምሽቱ ስርጭታችን ይዘናቸዋል። እሁድ ሐምሌ 29 2010 ዓመተ ምህረት ጤና ይስጥልኝ የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብሬያችሁ የማመሸው ሰሎሞን አባተ ነኝ። እስከ ምሽቱ 4 ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ሻቹ አድማጮቻችን፣ ዜናውን የማንብላችሁ አዳነች ፍስሐዬ ነኝ። የቬኔዙዌላ ፕሬዚደንት ኒኮላስ ማዱሮ በፈንጂዎች በተሞላ ድሮን ማለት ሰው አልባ አይሮፕላን የግድያ ሙከራ ተደርጎብኛል ይላሉ። ዩናይትድ ስቴትስንና ኮሎምቢያን ተጠያቂ አድርገዋል። የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጆን ቦልተን ዛሬ ከፎክስ ቴሌቪዥን ጋር ባደረጉት ቃለ መጠይቅ የዩናይትድ ስቴትስ እጅ የለበትም ሲሉ አስተባብለዋል። ማዱሮስ ትላንት ማታ በቴሌቪዥን ባደረጉት ንግግር ነገሮቹ ሁሉ ከጎረቤት ሀገር ኮሎምቢያ የተነሳ የቀኝ ክንፍ ሴራ መሆኑን ያመለክታሉ ብለዋል። ከግድያ የዳንኩትም እግዚአብሔር፣ ሕዝቡና የሀገሪቱ ወታደራዊ ኃይል ነው ሲሉ አስገንዝበዋል። ድሮኑ ያመራው ወደ እኔ ነበር፣ ሆኖም የፍቅር ጋሻም ነበረ ካሉ በኋላ ማዱሮስ ረጅም ዕድሜ እንዳለኝ እርግጠኛ ነኝ ብለዋል። የፈረንሳይ የዜና አገልግሎት ኤኤፍፒ አንድ የኮሎምቢያ መንግስት ምንጭ በፕሬዚደንት ሳንቶስ ላይ የቀረበው ክስ መሰረት የለውም ማለቱን ጠቅሷል። አፍጋኒስታን ያለው ኔቶ በሚል አጽሮት የሚታወቀው የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት የድጋፍ ተልእኮ ሶስት ወታደሮች በአጥፍቶ ጠፊ ጥቃት መገደላቸውን አስታውቋል። አጥፍቶ ጠፊው ጥቃቱን ያደረሰው ተልእኮው ከአገር በቀል ኃይሎች ጋር በጥምረት ሆኖ ጥበቃ ያካሄድ በነበረበት ወቅት ነው። አንድ አሜሪካዊ ወታደርና ሁለት የአፍጋኒስታን ብሔራዊ ሰራዊት አባላት በፍንዳታው ጉዳት ያደረሰባቸዋል። የተገደሉት ወታደሮች ከቼክ ሪፑብሊክ መሆናቸውን የኔቶው ተልእኮ ወደኋላ አረጋግጧል። የእነሱ መስዋዕትነት በልባችንና በታሪካችን ይኖራል፣ ቁርጠኛነታችንንም ይበልጥ ያጠናክራል ሲሉ ውጊያ ላይ የማይሳተፈውን የድጋፍ ኃይል ተልእኮን የሚያዙት የአሜሪካ ወታደራዊ ጀኔራል ጆን ኒኮልሰን ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የደቡብ ምስራቅ እስያ ሀገሮች ጉብኝታቸውን አብቅተዋል። ዛሬ ከመመለሳቸው በፊት ከኢንዶኔዥያ ፕሬዚደንት ጆኮ ዊዶዶ ጋር ተገናኝቶ ተነጋግረዋል። የዩናይትድ ስቴትስ ከዓለም የበዛ ሕዝብ ካላቸው ዲሞክራሲያዊ ሀገሮች መካከል አንዷ ከሆነችው ኢንዶኔዥያ ጋር ላላት ግንኙነት ትልቅ ቦታ ትሰጣለች ብለዋል። ትላንት ደግሞ ከኢንዶኔዥያዎቻቸው ሬትኖ ማርዱኪ ጋር ተነጋግረዋል። ሁለቱ ባለሥልጣኖች ስለ የጋራ ትብብርና ሰሜን ኮሪያንና ጸረ አሸባሪነትን አስመልክቶ ስለሚገጥም ክልላዊ የጸጥታ ተግዳሮቶች በህብረት ስለመስራት ጉዳይ እንዲሁም የጋራ ጥቅም ባላቸው የውጭ ፖሊሲ ነበር የተነጋገሩት። በባንግላዴሽ የዩናይትድ ስቴትስ አምባሳደር ማርሻ በርኒካትን ያሳፈረ መኪና ትላንት ቅዳሜ ማታ ጥቃት ደርሶበታል። መንግስታዊ ያልሆነ ድርጅት ኃላፊን ለመሸኘት ከተደረገ የእራት ግብዣ ሲወጡ ነው ጥቃቱ የተፈጸመው። ዳካ ያለው የዩናይትድ ስቴትስ ኤምባሲ ያወጣው መግለጫ አምባሳደሯን ያሳፈረው ኦፊሴላዊ መኪናን ያጠቁት የታጠቁ ገልማሶች ናቸው፣ አንዳንዶቹ ሞተር ብስክሌት ላይ ነበሩ ይላል። አምባሳደሯና ጠባቂዎቻቸው ጉዳት ሳይደርስባቸው ከአካባቢው ለመውጣት መቻላቸውን መግለጫው አክሏል። በአምባሳደሯ በሾፌራቸውና በጠባቂዎቻቸው ላይ ጉዳት አልደረሰም፣ ይሁንና ሁለት የጸጥታ ጥበቃ መኪኖች ተጎድተዋል ይላል የኤምባሲው መግለጫ። በመጨረሻም ተማሪዎች ትላንት ባንግላዴሽ ውስጥ ከፖሊሶች ጋር ተጋጭተዋል። በትምህርት ቤቶች አካባቢ የትራፊክ ሕግ በተሻለ እንዲጠበቅና ለእግረኞች የተሻለ ጥበቃ እንዲደረግ በመጠየቅ የሰባተኛ ቀን ተቃውሞ ሲያደርጉ ነው ግጭቱ የተነሳው። በሀገሪቱ መኪና ዳካ ውስጥ በሚገኘው ዳንክሞ አካባቢ የተቃውሞ አካባቢ የነበሩ በመቶዎች የሚቆጠሩ ተማሪዎችን ለመበተን ፖሊሶች እምባ አስማጪ ጋዝ ተጠቅመዋል። ተማሪዎቹ በበኩላቸው ድንጋይ ውርወራ ውስጥ መግባታቸው ተዘግቧል። በርካታ ሰዎች እንደተጎዱ የዜና ዘገባዎች ጠቁመዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 29 2010 ዓመተ ምህረት ምሽት ፕሮግራም ነው። ወደ ምሽቱ የመጀመሪያ ዝግጅታችን እንዝለቅ። የኢትዮጵያ ሙስሊሞችና የወቅቱ ሁኔታ። የኢትዮጵያ ሙስሊም ማህበረሰብ ከመንግስት ጋር ያላቸውን ግንኙነትና በመካከላቸውም ያሉባቸውን ችግሮች ለመፍታት መንቀሳቀስ ጀምረዋል። የኮሚቴውን ሰብሳቢ ኡስታዝ አቡበከር መሐመድንና ቱርክ ውስጥ ለዶክትሬት ዲግሪያቸው እየተዘጋጁ ያሉትን የታሪክ ተመራማሪና የፖለቲካ አጥኚ አቶ ኢብራሂም ሙሉሻዋን ጋብዣለሁ። በቅድሚያ ሁለታችሁንም እንኳን ለዚህ ቀን አበቃችሁ። ኡስታዝ አቡበከር አህመድ ከቆዩበት እስራት ወጥተው ለዚህ ቀን ለመድረስ በመቻሎ እንኳን ደስ አለዎት እላለሁኝ።
እንኳን አብሮ ደስ አለን ሁላችንም። እንኳን ለዚህ ጊዜ በጋራ ለዚህ ለለውጥ አየር አበቃን እላለሁኝ። አመሰግናለሁኝ። እኔም
አሜን። ወደ መጀመሪያው ጥያቄ ልለፍ እስቲ። ያንን ጊዜ ካለፋችሁ በኋላ ኡስታዝ አቡበከር፣ አሁን በኢትዮጵያ ውስጥ ያለው የለውጥ ሁኔታ የእናንተን ጥያቄዎች ለማስተናገድ ቀደም ሲል ያነሳችኋቸውን የተዘጋጀ ይመስላችኋል?
አዎ። ማለት እንግዲህ የኢትዮጵያ ሙስሊሞች የመብት ትግል እንቅስቃሴ በዚች ሀገር ላይ ሰላማዊ ትግል ምናልባት ፈርቀዳጅ ሊባል በሚችል መልኩ ሰላማዊነቱን ጠብቆ እኛ ከመታሰራችን በፊት ለሰባት ወር ያክል ከታሰር በኋላ ከስድስት ዓመት በላይ የቆየ እንቅስቃሴ ነው። ጥያቄዎቻችን ግልጽና የማያሻመው መሰረታዊ የሆነ ህገ መንግስታዊ ጥያቄ፣ የመብት ጥያቄ፣ የዜግነት ጥያቄ፣ የነጻነት ጥያቄ ነው።
እስቲ ያስታውሱልን። እስቲ ሰውም
በወቅቱ ተነስቶ የነበሩት ጥያቄዎቻችን የመንግስት በሃይማኖት ጣልቃ ገብነት ይቁም ነው መሰረታዊ ጥያቄ። በእምነታችን ላይ ጫና ይቆም ነው። ሙስሊሙ ማህበረሰብ የሚወክል የሙስሊሙ ማህበረሰብ ተቋም ሙስሊሙ በሚመርጠውና ሙስሊሙ በሚፈልገው መልኩ ይቋቋም የሚሉ መሰረታዊ ጥያቄዎች ናቸው የነበሩት። እና ያው የእምነት መብት ነጻነት ጥያቄ ነው የነበረው።
እስቲ የመንግስት ጣልቃ ገብነት ይቁም የሚለውን ጥያቄያችሁን እንደገና እንፈትሸውና በምን ሁኔታ ነበር መንግስት ጣልቃ የሚገባው የዛን ጊዜ በሃይማኖት ወይም በተለይ በእስልምና ሃይማኖት ውስጥ ኢትዮጵያ ውስጥ?
አዎ፣ ኢትዮጵያ ውስጥ እንግዲህ የነበረው ነገር እንደሚታወቀው በወረቀት ላይ የሰፈረ ህገ መንግስት መንግስትና እምነት የተለያዩ ናቸው የሚል ከመኖር ባለፈ መንግስት በግልጽ ከጣልቃ ገብነት ጠልቆ መግባት ድረስ የተስተዋለበት ሁኔታዎች ተፈጽመዋል። የሃይማኖት መሪዎችን እስከ መሾም ድረስ ማለት ነው። የእምነት አስተሳሰብንና ሴክትን እስከ መምረጥ ደረጃ ድረስ እኔ ነኝ የምመርጥላችሁ ተብሎ ነው በእኛ ሂደት ውስጥ የመጣው። መንግስት ስፖንሰር አድርጎ ያስመጣውን አስተሳሰብ የኢትዮጵያ ሙስሊም ማህበረሰብ እንዲቀበል መሪ እኔ ነኝ የምሾምላችሁ የምመርጥላችሁ እኔ የመረጥኩላችሁን መሪ መቀበል፣ የሃይማኖት ኢማም፣ ሙአዚን፣ ሌሎች መሰልና በእምነቱ ላይ ሚና ያላቸውን ሰዎች እኔ በመወስንላችሁ መልኩ ነው በሚል ነው እንግዲህ መሰረታዊ ችግር የተፈጠረውና ግልጽ የሆነ ጠልቆ ገብነት ነበር የተስተዋለው። ግልጽ የሆነ የእምነት ቴክትን እስከ መምረጥ ድረስ በዚህ መልኩ ብቻ ነው ልታምኑ የሚገባችሁ እስከ ማለት ድረስ የህገ መንግስቱን መርህና የህገ መንግስቱን መመሪያ በመጣስ ስርዓቱን በመጣስ የተፈጸመው የተባለ።
አቶ ኢብራሂም፣ እርስዎ የፖለቲካም ተመራማሪ ኖትና እስቲ ይሄንን ከፖለቲካው አኳያ ይፈትሹልኝ። በኢትዮጵያ ውስጥ የነበረውን ሁኔታ ትንሽ ዘርዘር ፈታ አድርገው ሊያሳዩኝ የሚችሉት ነገር ካለ።
እሺ፣ አመሰግናለሁ። በመጀመሪያ ደረጃ የኢትዮጵያ ሙስሊሞች ጉዳይ ላይ የመንግስት ጣልቃ ገብነት አዲስ አይደለም። በተለይ ሌላውን ጊዜ ትተን የኢትዮጵያ ፖለቲካና ሃይማኖት ያላቸውን ግንኙነት ትተን ኢህአዴግ ከመጣ ጀምሮ ያለውን ብቻ ብናይ እንኳን መንግስት በ1987 አንዋር አካባቢ በነበረው ጠብ አንዳንዶች እንደውም የመንግስት በሙስሊሞች መካከል ያ ጠብ እንዲነሳ ሚናው በጣም መንግስት ብቸኛ ነው ባይባልም ሚናው በጣም ትልቅ እንደነበረ ይታወቃል። ከዚህ በተረፈ መንግስት ከዛን ጊዜ ጀምሮ የሙስሊም ድርጅቶችን ይዘጋ ነበር፣ ድርጅቶችን ያዳክም ነበር፣ ሙስሊሙ ሪፕሬዘንቴሽን እንዳይኖረው ያደርግ ነበር። ራሱ የሚፈልጋቸውን መሪዎች ናቸው ብሎ የኢትዮጵያ እስልምና ጉዳዮች ምክር ቤት ውስጥ በስልጣንም በአባልነትም በየመስጅዱም የቻለውን ያህል ሙከራ ያደርግና የራሱን ሰዎች ያሰለጥን ነበር። ከአምስት አመት በፊት የመጣው ምንድን ነው ለየት የሚያደርገው? ኡስታዝ አቡበከር በደንብ ገልጸውታል። ከአምስት አመት በፊት ጠልቆ የገባበት ጠልቆ ከመግባትም አልፎ ከሃይማኖት ድርጅቶች ውስጥ ራሱን ጣልቃ ከማስገባት መሪዎችን ከመምረጥ አልፎ ሃይማኖት ዶግማ ውስጥ ራሱን የትኛው ሃይማኖት የትኛው አይነት ሴክ ሙስሊሙ እንደሚያስፈልገው መምረጥ የደረሰበት እና ያ ክላይማክስ የደረሰበት ደግሞ ሙስሊሙ ኢቭን ቶለሬት ሊያደርገው የማይችል ደረጃ እንደደረሰ እኔ እንደውም የኢትዮጵያ ሙስሊሞች ይሄ የአህባሽ ሴክት ራያቸው ላይ ከመጫኑ በፊት መንግስት ያላደረገባቸው ተጽዕኖ የለም። በድርጅት ረገድ በጣም ብዙ ድርጅቶች በተለያየ ስም የእርዳታ ድርጅቶች ይዘጋሉ። ይሄ ፓርት ኦፍ እንግዲህ የኢትዮጵያ ዲክታተርሺፕ አካል ሊሆን ይችላል። ግን በተለይ የሙስሊሞች ታርጌት እየተደረጉ የሙስሊም ድርጅቶች እንዲዘጉ፣ ሙስሊሞች እንዳይደራጁ አክቲቭ የሆነ እንቅስቃሴ ይደረግ ነበር። ሙስሊሞች ግን የድምጻችን ይሰማ እስከሚመጣ እንደውም ከ87 በኋላ የመጣው አዲስ ነገር ሙስሊሞች ላይ ኢንተርፌራንሱ አይደለም። አዲሱ ነገር ሁለት ነገር ነው። ይሄ ሙስሊሞች ላይ የሚደርሰው ጣልቃ ገብነት አንደኛ እስከ ሃይማኖት ዶክትሪን ዶግማ ድረስ አመለካከት ድረስ ሙስሊሞች ምን መከተል እንዳለባቸው የሚያሳይ አዲስ አካሄድ መንግስት ማምጣቱ፣ ሁለተኛ ይሄንን ሙስሊሞች የሚቀበሉት እንዳልሆነ ቶለሬት ሊያረጉት በፍጹም የሚችሉት ዘመን ማብቃቱን። እንደውም እኔ የዛን ጊዜ የተጀመረ ጊዜ በአንድ ፓልቶክ ውስጥ ምንድን ነው ያልኩት፣ የኢትዮጵያ ሙስሊሞች መንግስት ሁሉንም መብት አሳጥቷቸው መጨረሻ ላይ የመፍራት መብታቸውን ፈርተው ዝም ብለው ነበር። መጨረሻ ላይ የድምጻችን ይሰማ አካሄድ የፈጠረው እንደውም የመፍራት መብታቸውን ተነጠቁ ነው ያልኩት። እዚህ ድረስ ያደረግነው በሙሉ አይበቃም ብሎ እኔም የምላችሁን ሃይማኖት ተከተሉ እስከ ማለት ሲደርስ የዛን ጊዜ እንግዲህ ሙስሊሞች ይህንን ልንሸከም አንችልም፣ መንግስት ከጣልቃ ገብነት ከእንግዲህ ወዲያ
ይውጣልን ኢንስቲትዩሽናችንን እንዳን ስለዚህ መጨረሻ ላይ የተነጠቅነው መብት እንደ ሙስሊም የመፍራት መብታችን ነው ብለን እንደውም እንቀልድ ነበርና ያህል ዲፕ እንደገባ የሚያሳይ ነው።
ግን እኮ አልፈሩም ሙስሊሞች የኢትዮጵያ ሙስሊሞች በተለያዩ አጋጣሚዎች ተደጋጋሚ ሰልፎችን እስከ ማድረግ ድረስ ደርሰዋል። ከሚኒስትሮች ጋር በግልጽ እስከ መጨቃጨቅ ድረስ ደርሰዋል። አስታውሳለሁኝ እዛን ጊዜ የነበሩ ሁኔታዎችን።
ከዛ በኋላ ከዚህ ከሙቭመንቱ በኋላ ከዚህ ከአወሊያው ሙቭመንት በኋላ የሙስሊሞች ሰላማዊ ሰልፍ ወጥተዋል። እሱን እኮ ነው የምለው። እሱ የወጡበት ዘመን ግን ሁሉን ነገር መሄጃ አሳጥቷቸው ባይዘወይ የሙስሊሞች የመጅሊስ ጣልቃ ገብነት እንግዲህ እንደሚያስታውሱት 87 የአንዋር ኢንሲደንት አለ። ከ87 በኋላ መንግስት ራሱ ነው የሚመርጠው የሙስሊሞችን መሪዎች።
እስቲ ለማስታወስ ያህል የአንዋር አጋጣሚ ያሉትን እስቲ ትንሽ ይግለጹልኝ።
በ87 አካባቢ የኢትዮጵያ እስልምና ጉዳዮችን ማን ነው መያዝ ያለበት በሚለው ሁለት ግሩፖች ተፈጥረው ነበር። አንደኛ በመሐመድ አወል ረጃና ግራዝማች አዲስ። በሁለቱ መካከል የነበረው ፍጥጫ አንዋር መስጊድ ውስጥ በ97 ረመዳን ላይ ፈንድቶ መንግስት ሁለቱንም አካላት እስር ቤት ወርውሮ ያንን ኢንሲደንት እንግዲህ በቁጥጥር ስር አዋለው። ከዛ በኋላ ግን ሙስሊሞችም መንግስት የሚጭንባቸውን ከመቀበልና የኢትዮጵያ እስልምና ጉዳዮች በመንግስት ቁጥጥር ስር ከመዋል ውጪ ያንን ከመቀበል ውጪ ሙስሊሞች ውስጥ ለውስጥ ትክክል እንዳልሆነ ቢያወሩም ቢናገሩም የመጣ ሙቭመንት የለም። ድምጻችን ሲሰማ እስከሚመጣ ድረስ
ምናልባት እዚህ ላይ ኢብራሂም ባነሳው ሀሳብ ላይ በወቅቱ የነበረው ተጨባጭም ላይ ያንን ሂደት ሲካሄድም በግልጽ የመንግስት ጣልቃ ገብነት ነበር። መንግስት የሆነ ወገን ሊቀመጥ ይፈልጋል። በሌላ መልኩ ደግሞ ለህዝብ የሚበጅና ህዝብ ከሌ ይሁን ብሎ የሚታሰብበት ደረጃ ይፈልጋል። ሁለቱንም ገፍቶ ምናልባት ለማዳከም የተጠቀመበት ስትራቴጂ መሆኑ የመምታት ስራ የሰራበት በወቅቱ የነበሩ ጠንካራ የሙስሊሙ ድርጅት ሙስሊም ማህበረሰብ የሚታቀፍባቸው ተቋማትና የሚማርባቸው ድርጅቶችን ሳይቀሩ ነው የመታው። ከዛ በኋላ ጉዳዩ የሌለበት ቦታ ላይ ነው አክሽን የመውሰድ ስራ የተሰራው እና ያንንም ራሱ በመንግስት የተፈጠረ እንደሆነ ይታመናል በሙስሊም ማህበረሰብ ዘንድ።
መንግስት የዛን ጊዜ ማንን ነበር እዛ እንዲቀመጥ የሚፈልገው?
በተለያየ አይነት መልኩ አሁን ያው እንግዲህ ሁልጊዜ መንግስት ውስጥ ኢንተረስቱ የነበረው ከግለሰብ ባለፈ ለሱ ታዛዥ የሆነ አካል እንዲመጣ ይፈልጋል። የምታውቁት ነገር አለ። የእምነት ተቋማቶችን የእሱን ጉዳይ ማስፈጸሚያ እንጂ በወቅቱ የነበረው መንግስት የሚጠቀምባቸው በማናቸውም አይነት ግለሰብ ሊወከሉ ይችላሉ እነዛ ሰዎች።
በተጨማሪ ሂደቱ በጣም ግልጽ የሆነና እኔ ማስመር የምፈልገው ምንድን ነው ሙስሊሞች ይህንን ሁሉ ግን አልተጋፈጡም። ለምንድን ነው? ብዙ ሪዝኖች ሊኖሩ ይችላሉ። ግን የሙስሊም ጋዜጦችን መንግስት በተለያየ ጊዜ ይዘጋ ነበር። የእርዳታ ድርጅቶችን ይዘጋ ነበር። የኢትዮጵያ እስልምና ጉዳዮች የሙስሊሙን መብት ማስከበር ሳይሆን የሙስሊም መርገጫ አንድ የሴኩሪቲ ሴክት ነበረ። ሙስሊሞች ለምሳሌ የሆነ ቦታ ሲደራጁ ወጣቶች እነዚህ አሸባሪዎች ናቸው፣ እነዚህ ዋህብዮች ናቸው፣ እነዚህ እንዲህ ናቸው የሚል የሴኩሪቲ አፓራተስ ነበር የኢትዮጵያ እስልምና ጉዳዮች። ይህንንም ግን ሙስሊሞች ቶለሬት አድርገዋል። ቶለሬት አድርገው በመጨረሻ ግን የመጣባቸው ነገር ምንድን ነው? መንግስት እርግጠኛ ሲሆን ሁሉንም የሙስሊም ኢንስቲትዩሽኖችን ማዳከም መቻሉን ሲረዳ ሙስሊሞች ምንም ሪስፖንስ እንደማይሰጡ ሲያቅ መጨረሻ ላይ የመጨረሻው ስቴፕ ምንድን ነው? ምን አይነት ሃይማኖት ሙስሊሞች መከተል እንዳለባቸው፣ ምን አይነት ዶክትሪን መከተል እንዳለባቸው ያወጣ ነው እንግዲህ የመጨረሻው ኮንፍሮንቴሽን። ልክ እንደ አንድ ለምሳሌ ድመትን እያባረሩ መውጫና መግቢያ ሳትተዋት ኮርነርድ ሲያደርጓት እንግዲህ መሄጃ ከሌላት መጓጨር አለባት። ልክ እንደዛ ነው የተከሰተው። በድምጻችን ይሰማና የሙስሊሙ ጉዳይ መንግስት ጣልቃ ገብነቱ ሂስቶሪካሊም የመጣ ነው። በተለይ በኢህአዴግ መንግስት ስር ሰዶ ሙስሊሞችን የመቆጣጠር ሁኔታ በደንብ እንደተሰራበት የሚያሳይ ነው እና የሙስሊሞች ኢቨን ሪስፖንስ በጣም የዘገየ ነው ባይኔ።
ያን ጊዜ ከመንግስትም ይሁን ከመንግስት አቋም ደጋፊዎች ሲሰሙ የነበሩ ምክንያቶች ዋሃቢ እምነት አክራሪነት የታከለበት ነው፣ ምናልባትም ወደ ሽብር ፈጠራ ሁሉ ሊያደርስ የሚችል ነው፣ አህባሽ የተሻለ ለዘብተኛ አስተሳሰብ ነው፣ ከኢትዮጵያ ሙስሊሞች የቆየ የወትሮ እምነት ጋር ተዛማጅነት ወይም ተቀራራቢነት አለው፣ አካታች ነው የሚሉ ማብራሪያዎችን ይሰጡ ነበር በወቅቱ። ያን ጊዜም እናንተ የምታንጸባርቋቸው ሀሳቦች ነበሩ። በእርግጥ አሁን ሆናችሁ ስትመለከቱ እንዴት ነው የምትመዝኑት ይህንን አስተያየት? እስቲ ከኡስታዝ ልጀምር። መቼም ኡስታዝ ኖትና በእምነቱ ላይ ያለትን ትምህርት እስቲ።
በመጀመሪያ ደረጃ እንደ ኢትዮጵያ ሕገ መንግስት መሰረት ሰዎች የሚያምኑበትንና የሚከተሉትን የእምነት ነጻነት ተሰጥቷል። ድንጋ ማምለክ የሚቻልበት ህገ መንግስት የቆመበት ስርዓት ውስጥ ነን ያለ ነው።
እርግጥ ነው እርግጥ ነው እሱን አይደለም ከመብት ጋር የተያያዘውን ጉዳይ ሳይሆን አሁን
ትክክል ነው። አይ እሷ ላይ ልመጣልህ ነው፣ ዋናው ፖይንት ልመጣልህ ነው። መሰረታዊ የሙስሊሞች ጥያቄ የነበረው የእምነት ሴክት ጉዳይ አልነበረም። እዚህ ላይ የእምነት ሴክት ጉዳይ ችግር አልሆነም። በኢትዮጵያ ሙስሊሞች የመብት ትግል እንቅስቃሴ ውስጥ በዚህ በሚባለው አገሪቱ አገር በቀል ሆነው ሱፊያው ማህበረሰብ ሁሉም በሚባል አካታች በሆነ መልኩ ይህንን መንግስት ይዞ የመጣውን እኮ አስተሳሰብ አህባሽን ተቃውመዋል። ከትልልቅ አገሮች ኢሊት ከሚባሉት የሃይማኖት አባቶች ጀምሮ እስከ ታች ያለው ወጣትና ሴት ድረስ ሳይቀር የመጣው አሁን የዚህ የዋሃቢ የሰለፊ ምናምን ጉዳይ አልነበረም። የነበረው አገሪቱ ላይ በዛ አይነት ስጋት ያለበት ተጨባጭም ውስጥ እንዳልነበር መንግስት ያረጋገጠው በተለያየ አጋጣሚ ሲገልጸው የነበረው ነው። የዛ ችግር መንስኤም አልነበረም። መንግስት የበለጠ ፍላጎቱን ለማሳካት እምነቶችን ለማዳከም የተጠቀመበት ስትራቴጂ ነው የነበረው። በፍጹም በዛ አይነት የተስተዋለ የኢትዮጵያ ሙስሊም የራሱ ማንነት ያለው ራሱን የሆነ ከለር ያለው ሙስሊም ነው። ኢትዮጵያ ሙስሊም በጣም ትልልቅና ብቃት ያላቸው ኢትዮጵያ ሙስሊም ስኮላርስ በታሪካችን አልፈዋል፣ እስከ ዛሬም ድረስ አሉ። ዓለም ላይ ብቃት ያላቸው ሰዎች ማለት ይህንን መሰረት የያዘ ነው። ስጋት እንዳልሆነ በሀገሪቱ ተጨባጭ ላይ መንግስት የነበረው መረጃ ወይም ደግሞ ያንን መረጃ መሰረት አድርጎ ሊጠቀምበት የፈለግበት መስመር የተሳሳተ እንደሆነ በተለያዩ ጊዜያቶች ማሳያ ቀርበዋል። ኢትዮጵያ ሙስሊም አሁን ስላለው ተጨባጭ ምናልባት መንግስት የራሱን የሚፈጽመውን ተግባር በተቃራኒው ማረጋገጫ እንዲሆንለት ለመጠቀም የሄደበት መስመር ትክክል እንዳልሆነ በዓለም አቀፍ ደረጃ ጥናት የሚታወቁት እነ ቴሪ ኦስቴቦን የመሳሰሉ ኢትዮጵያ ውስጥ ኖሮ የኢትዮጵያን ሙስሊም ሰለፊያ ሌላ በትያ የሚጠራው ማህበረሰብ ማንነት አጥንተው 4-5 ዓመት ባሌ ላይ ተቀምጠው አጥንተው የኢትዮጵያ ሙስሊም ለዚህ ስጋት እንዳልሆነ የጻፏቸው መጽሐፎች ሳይቀሩ አሉ። ለመንግስት አቅጣጫ ሲሰጡ ነበር ተሳስቷል ሲሉ የነበሩበት ተጨባጭ የኢትዮጵያ ሙስሊም በዚህ ስጋት አይደለም። ይሄ የሚባለውን አህባሽ ሴክትን ደግሞ አገሪቱ ላይ አለ የተባለው ነባር አባቶች ሱፊያ አስተሳሰብ የሚከተሉት ሳይቀሩ ነው። ትክክል ያልሆነ ጫና ነው። እንደውም የፖለቲካል አስተሳሰብ ያለው አንጃ ጽንፈኛ የሆነ አስተሳሰብ ይዞ የመጣው እኮ አህባሽ ነው። በመሳሪያ የታጠቀ ሉብናን ላይ ወይም ሊባኖስ ላይ መሳሪያ ታጥቆ የሚንቀሳቀስ ሀይል ነው። እንደውም ሌላ ሀይል ነው ይዞ የመጣው። ኢትዮጵያ ውስጥ በዛ ባህሪ ያለው ተጨባጭ ውስጥ አልነበረም። የኢትዮጵያ ውስጥ የነበረበት እና አስተሳሰብ ጋር የተያያዘው አህባሽ እንዳስተምሮት እኮ እዚች ሀገር ላይ አህባሽ አስተምሮት ራሱን ችሎ ሲያስተምር የነበረበት ተጨባጭ እኮ አለ። ከ95 ጀምሮ ወይም ከ96 ጀምሮ አገሪቱ ላይ የራሱን የሆነ ተቋም ገንብቶ ሲንቀሳቀስ ነበር። አህባሽን እንደ አህባሽ ተቃውሞ የገጠመው ወይም ደግሞ ተቃውሞ የመጣው በመንግስት ድጋፍና እገዛ በሌሎች ተቋሞችና ህዝባዊ ተቋሞች ህዝብ በታሪክ ያስገኛቸው የገነባቸው መስጊዶችና የመረጣቸው አስተማሪዎችና ኢማሞችን ለመቀየር እንቅስቃሴ ሲጀመር ነው ህዝብ ነው ያለው። ይህ ጣልቃ ገብነት ነው፣ ግልጽ የሆነ ጣልቃ ገብነት ነው፣ መቆም አለበት የሚል ሀሳብ የመጣው። አንተ በየትኛው ሂሳብ ነው አንድ እምነቱ ያልሆነ የመንግስት ፖለቲከኛ፣ አንድ የመንግስት መሪ እምነቱን የማያውቀውና ከእምነቱ ውጭ የሆነ አካል ስለ እምነት ትንታኔ እኮ ነው የተሰጠው ፓርላማ ላይ ሳይቀር። ምን አይነት ንቀት ነው በኢትዮጵያ ሙስሊም ማህበረሰብ ላይ የተካሄደው? ያንን ንቀትህን ለማሳየት ሌላ ስም መለጠፍ ነበር የነበረው እንጂ በፍጹም ከዚህ ጋር የሚገናኝ አልነበረም የነበረው ሂደት።
አቶ ኢብራሂም፣ ለመሆኑ የመንግስት ፍላጎት ምንድን ነበር? ለምንድን ነው ጣልቃ ለመግባት የፈለገው? ምንድን ነው የሚያገኘው?
በመጀመሪያ የቅድሙን ጥያቄ ላይ መልስ መስጠት እፈልጋለሁ ከፈቀዱልኝ። በመጀመሪያ በኮንሰፕት ደረጃ በጣም ኮራፕት የሆነ አስተሳሰብ ነው። በግልጽ መነጋገር ያለብን ጽንፍ መያዝ ወንጀል አይደለም። በመጀመሪያ በአስተሳሰብ ደረጃ አንድ ሰው ስለ አንድ ነገር ያለው አመለካከት ሞዴሬት ሊሆን ይችላል፣ ጽንፍ ሊሆን ይችላል። ጽንፈኝነት እንዳስተሳሰብ ቫዮለንስ እስካልተአከለበት ድረስ
ሁከትን እስካላጀበት
ሁከትን ማንኛውም ሰው የፈለገውን እምነትም ይሁን ምን እስከ ጫፍ ድረስ ጽንፈኛ የሆነ አቋም ሊኖረው ይችላል። ወንጀል አይደለም። ግን ብዙ ጊዜ አብሶ ከእስልምና ጋር ተያይዞ ጽንፈኝነት የሚለውን ነገር አይምሯችን ውስጥ ስለከተቱት ጽንፈኛ የሚል ወንጀለኛ እንዳለ አስገቡ። ስለዚህ ኮንሰፕቱ ራሱ ኮራፕት የሆነ ኮንሰፕት ነው።
አስተሳሰቡ የተበላሸ አስተሳሰብ ነው።
ይሄ የተበላሸ አስተሳሰብን በመጀመሪያ ሪጀክት ማድረግ ያስፈልጋል። ማንኛውንም ሰው በአስተሳሰቡ የሚዳኝበት ፍርድ ቤት የለም። ሰው በሰራው ወንጀል ነው የሚዳኘው፣ ወይም ሰራ ተብሎ በሚታሰበው ነገር ላይ ነው የሚዳኘው። ስለዚህ ይሄ ዲቤቱ ራሱ ዋሃቢ ነው ሱፊ ነው ምናምን ነው የሚለው ማንም ሰው ዋሃቢ መሆን ይችላል፣ ማንም ሰው ሱፊ መሆን ይችላል፣ ማንም ሰው አህባሽ መሆን ይችላል። ወንጀል የሚሆነው አትሆንም ብሎ በመሳሪያ ሲመጣ ልክ መንግስት እንዳደረገው ጽንፈኝነት አይደለም። መንግስት የፈጸመው ወንጀል ነው። በነገራችን ላይ መንግስት ከሚያደርጉት ነገሮች አንዱ ስለ ዶግማ አያወራልንም ማለት ስለ አንድ ቀኖና የማውራት መብት የለውም መንግስትና ዲቤቱ ራሱ በጣም ከፕሮፓጋንዳ የተነሳ ታናስበው እኛም ተቀብለ ነው አኛ አክራሪ አይደለንም እኛም ስለዚህ ነው አንዳንድ ሙስሊሞች ሲጽፉ እኔ የዛ የውሃቢ አይደለሁም እኔ አክራሪ አይደለሁም እኔ ሱፊይ ነኝ እኔ ምናምን ነኝ ብሎ ሙስሊሞች ላይ ከተደረገው ጫና የተነሳ ይሄንን ሐሳብ ራሱ የሚያሸማቅቃቸውና እንዳልሆኑ ፕሩቭ ለማድረግ የሚያሳዩ ሙስሊሞችን ፈጥሯል መንግስት ይሄ የጭቆና አስተሳሰብ ነውና ይሄንን መቀበል የለብንም
እሱ ጋር እናንተ የተወሰነው የሙስሊም ክፍል ያንን የመንግስት አያያዝ ቢቃወመውም ከመንግስት ጎን ደግሞ ቆሞ የሚከራከሩ ሙስሊሞች ነበሩ በሌላ በኩል ደግሞ
አዎ ከመንግስት በኩል ቆሞ መከራከር ለምሳሌ ሁለት ነገሮች መለየት አለብን አንድ ሰው እኔ ወሃቢዝም በሽታ ነው ብሎ ሊከራከር ይችላል ትክክል የሆነ አስተሳሰብ አይደለም ብሎ ሊከራከር ይችላል አንድ ሰው ግን መንግስት ያደረገው ነገር ልክ ነው ብሎ ግን ሊከራከር አይችልም ለምን መንግስት ሰዎችን በዚህ ባስተሳሰባቸው የተነሳ ይዞ አስሮ ቶርች አድርጎ ሰዎችን ገሏል ጠብ እንዲነሳ አድርጓል በሌሎች ሃይማኖቶች በተለይ አንዳንድ የመንግስት ባለስልጣኖች ግልጽ የሆነ ጣልቃ ገብነት አሳይተዋል ስለዚህ መንግስት ወንጀል ፈጽሟል ሙስሊሙ ላይ መንግስት የሙስሊሞች መስጂድ ውስጥ ገብቶ ወታደር ከነጫማው ገብቶ የሙስሊሞችን የመጸለያ ቦታ አርክሷል መንግስት ሙስሊሞች ላይ ሌሎች ክርስቲያኖች ሌሎች ወገኖቻችን ሌላ አስተሳሰብ እንዲኖራቸው ራሱ ሰርቷል በቴሌቪዥን ፕሮፓጋንዳ ሰርቷል ፊልሞች ሰርቷል ዶክመንተሪዎች ሰርቷል ስለዚህ ወንጀል የሚባለው ነገር በሙሉ አንድ ሳይስቀር የሰራ አካል የመንግስት አካል ነው ይሄንን የሚከራከሩ ሙስሊሞች ምንድናቸው ከተባለ እኔ እንግዲህ ኢንዲቪዥዋል የሆኑ ግለሰቦችን መጥቀስ አልፈልግም አልችልም ግን አንዳንድ ሙስሊሞች ጋር መንግስት ከፍርሃት የተነሳ የፈጠረውን አስተሳሰብ አንድም እንዲቀበሉ ተደርገዋል በማናቀው መንገድ አንድም ደግሞ ኤክስትሪሚዝም ወንጀል እንደሆነ አስቦ በተሳሳተ ኢንፎርሜሽን ይሄ ባይ ዘ ወይ ሙስሊሞች ብቻ ሳይሆኑ ጋዜጠኞች አሁን ሲጠይቁንም ማለት ነው መንግስት ኤክስትሪሚስቶች ናቸው ብሎ አስቧል ኤክስትሪሚስቶች ናቸው ጽንፈኞች ናቸውስ ብሎ ቢያስብ ያንን ማድረግ ይችላሉ ወይ ብለን ክሪቲካል የሆነ ጥያቄ ስለማንጠይቅ ሙስሊሞች ላይ የሚወሰደውን እርምጃ በአጠቃላይ እንዳለ የወሃቢ የሱፊ የአህባሽ የምናምን በሚል ፍሬምወርክ እንዲታይ ተደርጓል እና የምናወራበት ፍሬምወርካችን ራሱ በጣም የተሳሳተ ነው ለምንድን ነው መንግስት ያደረገው ለሚለው ነገር በመጀመሪያ ደረጃ መንግስት መቼስ ዲሞክራቲክ ያልሆነ መንግስት እንደሆነ ሁላችንም አይተናል አንድም ሙስሊሞች ላይ የተደረገው ነገር ማንኛውም ኢትዮጵያ ውስጥ የተደራጀ አካል ከሙስሊሞችም ውጪ ኦርቶዶክስ ቸርችም ውስጥ የተደረገ ሙስሊሞችም ውስጥ ተደርጓል ስለዚህ ጣልቃ ገብነት በተመለከተ በሙስሊሙና በክርስቲያኑ መካከል ልዩነት የለም ለኔ መንግስት ሁሉንም ይቆጣጠራል
ስለዚህ በመጀመሪያ ደረጃ የመንግስት ኢላማ ያንን የመደራጀት መብት መጋፋት ነው እንጂ ሙስሊም ስለሆነ ክርስቲያን ስለሆነ ፖለቲከኛ ስለሆነ አይደለም ነው
ሁለተኛ ወደ ሙስሊሞች ስንመጣ ስለዚህ ማንኛውንም ነገር መንግስት አብሶሉት ኮንትሮል ነው የሚፈልገው ሁሉንም ነገር መቆጣጠር በዚህ በኩል ለኦርቶዶክሱም ለምንም አንድ ነው ለኤትኒክ ግሩፕም የሽብርተኛ ህግም ሁሉም ላይ ነው አፕላይ ያደረገው የፖለቲካ ድርጅቶችም ሲቪል እንትኖችንም ሁሉንም በተመለከተ ይሄ አንድ ያደርገዋል በሁለተኛ ደረጃ ግን እስልምና ዓለም ላይ ያለበት ራሱ ምዕራቡ ዓለም ላይ ስለ እስልምና የተቀረጹ ነገሮች በመካከለኛ ያሉ ግጭቶች በጎረቤት ሀገር ያሉ የሽብር ድርጅቶች እነዚህ አንድም የእውነት ስጋቶች ሊሆኑ ይችላሉ ይሄ ሌጂቲሜት ስጋት የለም ማለት ሞኝነት ነው ስለዚህ እነዚህ ነገሮች ግን መንግስት ጄኒውንሊ ግን ተጠቀመባቸው እነዚህ ራሱ ገበያ ናቸው ከምዕራቡ ዓለም ጋር ለመገናኘት ይሄ መንግስት በዲሞክራሲያዊ ምርጫ የመጣ መንግስት አይደለም የውጭ ድጋፍ ይፈልጋል የውጭ ድጋፍ ደግሞ ሲፈልግ በተለይ የእስልምና አክራሪነት ተብሎ የሚገመተውን ሽብርተኝነት በተለያዩ ድርጅቶች የሚካሄደውን ሽብርተኝነት በራሱ እንደ አንድ ከሌሎች ሀገሮች ጋር የሚያደርገውን ግንኙነት ማስፈጸሚያ አድርጎ ገንዘብ ማግኛ ጭምር አድርጎ ይቆጥሯል
እጅ መንሻ አድርጎታል ነው የሚሉኝ
እጅ መንሻ አድርጎታል አዎ ይሄ አንደኛው ነው ሌላው አገር ውስጥም ያለው ከድሮ ጀምሮ የመጣ በተለይ ሙስሊሞችን እንደ ዜጋ ለምሳሌ ይሄን ምንድነው በሙስሊሞችና በክርስቲያኖች ላይ መንግስት ኢንተርፌር ያደርጋል። ነገር ግን በክርስቲያኖች ላይ ለምሳሌ መንግስት በክርስቲያኖች ላይ የኦርቶዶክስ አንድ አባትን የራሱ ያላቸውን ሰዎች ሲሾም እውቀት ያላቸውን ይሾማል መንግስት። ለምሳሌ ጳጳሱ የመንግስት ደጋፊ ሊሆኑ ይችላሉ እንጂ በእውቀት አናማቸው። ነገር ግን የሙስሊም እንደውም ሙስሊሞች ላይ የተደረገው ግፍ ማለት ነው ሲምቦሊካሊ ራሱ ለማስመሰል ራሱ የተደረጉ ነገሮች የለም። ለምሳሌ ሙስሊም መሪዎች ተብለው የተቀመጡ ሰዎች በስነ ምግባራቸው በእውቀታቸው አብዛኞቹ ማለት ነው ባላቸው ታተት ራሱ ሙስሊሙን ሊወክሉ አንድ ወገን እንደውም የኢትዮጵያን ሙስሊም ቀርቶ የአንድ መንደርን እንኳን መወከል የማይችሉ በጣም ብዙ አሳፋሪ ሰዎች አሉ። አንዳንድ ጊዜ የምንሰማቸው ነገሮች ስለነዚህ ሰዎች ስለዚህ ሙስሊሙ መንግስት ከጣልቃ ገብነትም አልፎ ሙስሊሞች በቴሌቪዥን እንኳን ሲቀርቡ አንድ የክርስቲያን ቄስ የመንግስት ደጋፊ የሆኑ ሰው ሲቀርቡና አንድ የሙስሊም ሰው ሲቀርብ ቴሌቪዥኑ ላይ ራሱ ሲታይ ልዩነታቸውን በደንብ የምናየው ነው። ምክንያቱም መንግስት እንደ አንድ እንደ ኦርቶዶክስ የሙስሊሙን ማህበረሰብ ክብር ይሰጣል ብለንም አንገምትም በተለይ የነበረው መንግስት ማለት ነው። ስለዚህ ሙስሊሞች ላይ ይሄም የንቀትም ሲምቦሊካሊ ቫዮሌት የማድረግ ሁኔታ ነበር ብዬ አስባለሁ።
ኡስታዝ አቡበከር።
አቤት።
አሁን እርስዎ የዚህ የቀጣይ ሁኔታዎች የሙስሊሙን አቅጣጫ ለማዘጋጀት ለማደራጀት ከሶስት ወገኖች የተቋቋመውን ኮሚቴ በምክትል ሊቀመንበርነት ይመራሉ። ምን እየሰራችሁ ነው?
እንግዲህ በአጠቃላይ አሁን የቀረበው ነገር በጠቅላይ ሚኒስትሩ እንግዲህ የበላይ ጠባቂነት ብንበለው ወይም ደግሞ አጠቃላይ ከሀገሪቱ ሰላም አንጻር የተፈጠሩትን ችግሮች ከማስተካከል የተሰሩ ካሉ ስራዎች አንዱ እየሰራን ያለ ነው።
እሺ፣ አንድ ጊዜ ወደዛ ከማለፈው በፊት አንድ ነገር ጠራርጌ ልለፍ። በጠቅላይ ሚኒስትሩ የበላይ ጠባቂነት ሲሉ ጠቅላይ ሚኒስትሩ የመንግስቱ መሪ ናቸው፣ እንደገና ጣልቃ ገባ ማለት ነው? በምንም አይነት ይሁን በበጎም ይሁን በክፉ ነው ወይስ በእሳቸው አሳሳቢነት ለማለት ፈልገው ነው?
አዎ፣ በእሳቸው አሳሳቢነት አሁን ያልከው ሀሳብ የመጨረሻው ሀሳብ ነው። ገዢ ሀሳብ የሚሆነው መንግስት ሀገሪቱ ላይ በተፈጠረው ችግር ሰላም ደፍርሷል፣ የዜጎች መብት ተነክቷል። ይሄን ለማስተካከል ልክ ሀገሪቱ ላይ እየተሰራ እንዳለ የማስተካከያ ስራ ለመስራት ኃላፊነት ወስደው ልክ አሁን የአንድ የመንግስት አመራር በሙስሊሞች እምነት የበዓላቸው ዕለት ልክ ተገኝቶ ከጎን እንደሚቆም እኛን ከማገዝና አስፈላጊውን ችግሮች ለመፍታት ከጎን ለመቆም የተደረገ ስራ ነው። በእነሱ ኃላፊነት የሚሰራ ስራ አይደለም። እኛን የሰበሰቡንና ያነጋገሩን በጋራ ኢኒሽቲቭን ወስደው የማነጋገር ኃላፊነቱ ስራ ጠቅላይ ሚኒስትሩ ወስደዋል እንጂ እሳቸው መሪነት የሚሰራ ስራ አይደለም ለማለት ነው። ይሄ ስራ ግልጽ እንዲሆን ፈልጋለሁ።
እሺ። እና ይሄ ኮሚቴ ማን ማንን ነው አቅፎ የተዋቀረው?
ከእስልምና ጉዳይ ሶስት ሰዎች አሉ። ከሙስሊም መፍትሄ አፈላላይ ኮሚቴዎች ሶስት ሰዎች አለን። ገለልተኛ ከሆኑ ምሁራንና የሀገር ሽማግሌዎች ሶስት ሰዎች ተመድበዋል። እነዚህ ህዝቡ ሊቀበላቸው ይችላል ተብሎ ታስባል። ዋናውና ትልቁ ስራቸው የሚሆነው በቀጣይ ለኢትዮጵያ ሙስሊሞች እንደ ብዛታቸው፣ እንደ ቁጥራቸው፣ እንደ አቅማቸው እና እንደ ዜጋ ዘች ሀገር ላይ ጠንካራ የሆነ መሪ ድርጅት እና ተቋም ያስፈልጋቸዋል። ያ መሪ ድርጅት ምን አይነት ተቋም ይፈጠር፣ ምን አይነት ተቋም ቢኖር ነው ለሙስሊሙ የሚበጀው የሚለውን ነገር ማጥናትና ቅርጽ ያለው ነገር ይዞ በማቅረብ ወደ ህዝቡ ማምጣት ነው። ሁለተኛ ደረጃ ከዚሁ ጎን ለጎን ደግሞ በምን አይነት መልኩ ህዝብ በሚፈልጋቸው መሪዎች ወደ መሪነት ይምጡ የሚለውን ነገር እሱን ለመስራት ነው ሌላው ስራ የሚሆነው። እነዚህን ነገሮች በምን አይነት ቅርጽና ይዘት ቢኖራቸው የተሻለ ይሆናል የሚሉ ውጭም ያሉ የተለያዩ ሀገር ተሞክሮዎችን በማየት እዚህም ሀገር ላይ ካሉ ምሁራኖችና የሚመለከት የማህበረሰብ አካል ጋር በመዋሄድ ሀሳቡን ጨምቀን ይዘን በአጭር ጊዜ ወደ ህዝብ የሚመጣበትንና ያ ተቋም ሊመሰረት የሚችልበትን ስራ ለመስራት እንቅስቃሴ እያደረግን ያለ ነው። ጀምረናል። ማህበረሰብ መዋየት ጀምረናል። ሀሳብ መቀበል ጀምረናል። እኛም ራሳችንን ጥናት ማድረግ ጀምረናል። በጉዳዩ ላይ ደግሞ ምሁራን የሆኑ አስተያየት ሊሰጡ የሚችሉ ሀሳብ ሊያቀርቡ የሚችሉ ሰዎችንም እንዲሁ ግብዣ እየተደረገ ወደዚህ ሀሳብ እንዲመጡ እየተደረገ ያለበት ሁኔታ ነው ያለው።
ለመሆኑ ሁኔታዎች የተመቹ ናቸው? አሁን ችግሮቻችሁን ትፈታላችሁ? ለነዛ ለስድስት ጥያቄዎቻችሁ መልስ ማግኘት የምትችሉበት የተመቸ ሁኔታ ተፈጥሯል ብላችሁ ታምናላችሁ?
አዎ፣ እንደ ጥያቄ እኛ በአጠቃላይ አሁን ያለው ወቅት እንግዲህ እያየ ነው ያለ ነው ጅምር የለውጥ አየር አበረታች ነው ወይም ደግሞ ሁሉንም አሳታፊ ነው ብለን እናምናለን። እንደ ዜጋ ከመንግስት ጣልቃ ገብነት ነጻ በወጣ መልኩ ሙስሊሙም የራሱን መሪ ድርጅት የማቋቋምና ይወክሉኛል የሚላቸውን መሪዎች የሚመጡበትን መስመር የመዘርጋቱ እድል አለው ብለን እናምናለን። እንግዲህ ቀጣይ ሂደቶች ወደ መሬት የሚወርዱበት ሁኔታዎች ይህንኑ መስመር ተከትለው ከሄዱ በአጭር ጊዜ ሊረጋገጥ የማይችልበት ምንም እድል ይኖራል ብለን እናምንም። ይሄ ነገር ሲመጣ ግን ከኛ ካነሳናቸው ጥያቄ ባለፈ እንደ ሀገራዊ ለሀገር ለህዝብ የሚጠቅምና ለሰላሙ የሚጠቅም ሌሎች ሙስሊም ማህበረሰብ እንደ ጥያቄ ካሉትና ከነበሩት ጥያቄዎች በጣም ኢምንትና ውስን ጥያቄ ነው ማሳያ ይዞ የቀረበው እንጂ ችግሮቹ ይሄ ብቻ አይደሉም። እንደዚህጋ እዚህ ሀገር ላይ ያጣችው የእኩልነት፣ የፍትህ፣ የነጻነት ጥያቄው ነው ሙስሊሙ። እነዛ ጥያቄዎች መልስ እንዲያገኙ ይሻል በሁሉም አቅጣጫ ማለት ነው። የዛ አካል ነው፣ የህብረቱ አካል ነው። እዚህ ሀገር ላይ ያለው ሀገራዊ ጥያቄዎች መልስ ሲያገኙ የሚያገኛቸው በዛም ብዙ ምላሾች እንዳለ እናምናለን። እነዛ ነገሮች እንዲስተካከሉ ደግሞ ዜጎች ጋር እኩል በካራ መስራት እንዳለብንም እናምናለን። እና ይሄ ነገር በትክክል አሁን በተጀመረበት ሂደት መቀጠል ከቻለ ውጤቱ በቅርብ ጊዜ ያማረ ይሆናል ብለን እናስባለን።
አቶ ኢብራሂም እስቲ ፖለቲካውን ይፈትሹልኝ።
እሺ፣ በመጀመሪያ ደረጃ አሁን የመጣው ለውጥ በአጠቃላይ ሙስሊሞች በሁለት መንገድ ሊጠቀሙ ይችላሉ ብዬ አስባለሁ። አንደኛ አጠቃላይ አገራችን ውስጥ እየመጣ ያለው ለውጥ መልካም አየር ሙስሊሞችም ስለሚደርሳቸው ጠቅላይ ሚኒስቴሩ ለሙስሊሞች ብቻ ሳይሆን ለአጠቃላይ በኦርቶዶክስ ቸርች መካከል የነበረውን ልዩነት ለመፍታት የወሰዱት እርምጃ ኢኒሽቲቭ ለውጥ እያመጣ ፍሬውንም ለማየት እየቻለን ነው። በሁለተኛ ደረጃ በሙስሊሞች አካባቢ ጠቅላይ ሚኒስቴሩ መንግስት ጣልቃ አይገባም ብቻ ሳይሆን መንግስት ለሙስሊሞች አንድነትም ይሁን ሙስሊሞች ላነሷቸው ጥያቄዎች ግልጽ የሆነ የአቋም ለውጥ ማሳየቱን ነግረውናል። እነዚህ ጥያቄዎች ይመለሳሉ አይመለሱም ለተባለው ሁኔታ እኔ የሙስሊሞች ጥያቄ ብቻ አይደለም የተለያዩ የፖለቲካ ድርጅቶች ኢትዮጵያ ውስጥ ያነሷቸው ጥያቄዎች ይሄ ጥያቄ የሚል ነገር መንግስት እየመለሰ አይደለም። ካሁን በኋላም ደግሞ መንግስት የሚመልሰውም እንዳልሆነ ኳሷ ሙስሊሞች እጅ ያለች መሆኑን ለነዚህ አዲስ ለተመረጠው ኮሚቴዎች ሲዘግ ይሄው ሁሉን ነገር ለማድረግ ስለዚህ ጉድዊል አለ መንግስት ጋር ምንም ነገር ቢመጣ የሃይማኖት እኩልነት እንዲመጣ በሃይማኖት ጣልቃ ገብነት እንደሚቀር ይህንን ጉድዊል አሳይቷል። ግን አጠቃላይ አሁን ያለው ይሄ ሶስት ወር የፖለቲካ ሂደት አጠቃላይ አትሞስፌሩን መለወጥ የፖለቲካ ምህዳሩን ማስፋት ላይ ስለሆነ እንጂ በሙስሊሞች ብቻ ሳይሆን በማንኛውም ጉዳይ መንግስት ይሄንኛውን ጥያቄ ለዚህ መልስ ሰጥቻለሁ እያለ አይደለም። ግን የፖለቲካ ምህዳሩን እያሰፋ የመብት ሁኔታ እየተጠናከረ የምንፈልጋቸው ኢንስቲትዩሽኖችን እንድንመሰርት ነገሮችን እያመቻቸ ስለሆነ አጠቃላይ የፖለቲካ ሁኔታ አዎንታዊ ነው ብዬ አስባለሁ። ነገር ግን አሁንም ቢሆን የተመረጠው የሙስሊም አዲሱ ኮሚቴ በቶሎ ስራዎችን መስራት እንዳለበት ይህ ነገር ጠቅላይ ሚኒስቴሩም ተናግረዋል። ይህ እድል ተመልሶ ላይመጣ የሚችልበት ሁኔታ መንግስት ሁሉን ነገር እንዲሰራ እንደማይጠበቅ መንግስት ሁሉን ነገር እንዲጠየቅ እንደማይጠበቅ አስምረውበታል። ስለዚህ የሙስሊሞች የቤት ስራ አለ ማለት ነው። የሙስሊሞች የቤት ስራ ምንድን ነው? አንደኛ አሁን ባለችው በአዲሲቷ ኢትዮጵያ ድርጅታቸውን መመስረት፣ ሁለተኛ የመብት ጥያቄዎቻቸው ምን እንደሆኑ ለህብረተሰብ ማስረዳት፣ ከሌሎች ጋር ያለውን ግንኙነት በሁለት መንገድ ጥሩ ማድረግ። በመጀመሪያ ደረጃ ያሉ የአስተሳሰብ ግድፈቶችን ለማረም ሙስሊሞች ከማንም በላይ ከሌሎች ወገኖቻችን ክርስቲያን ወገኖቻችን ጋር መስራት ያለብን ዘመን መጥቷል። ሁለተኛ በፖለቲካ ሁኔታ ጠቅላይ ሚኒስቴሩ ኢትዮጵያ ውስጥ የነበረ ይፈሩ የነበሩትን ኢሹዎች ራሱ ታቡ የነበሩ ኢሹዎችን እየሰበሩ ነው። ለምሳሌ በድር ኮንፈረንስ ላይ እንዳየነው አንድ የኢትዮጵያ ጠቅላይ ሚኒስቴር ሙስሊሞች ጋር መጥቶ እስልምና ምን እንደሆነ እያስረዳ ስለ እስልምና ያለን አመለካከት ጥሩ እንዲሆን ሌሎች ወገኖች በተለይ እስልምናን እንዲረዱ እስላም ፓርት ኦፍ ኢትዮጵያ መሆኑን ለማስረዳት ተቻችለን አብረን እንወራዳለን ምናምን ብቻ ሳይሆን ዲፕ የሆነ ግንኙነት እንዲፈጠር ጠቅላይ ሚኒስቴሩ እስልምና ምን እንደሆነ በማስረዳት ረገድ ራሱ እስከ ዛሬ ያልነበረን ቅርበት ዲስኮርሱን ራሱ በመለወጥ ስለ እስልምና ያለን እይታ አስተሳሰብ አንድም ራሳቸው አዲስ ዲስኮርስ በኢትዮጵያ ፖለቲክስ ውስጥ በመፍጠር ሌላም ደግሞ ሙስሊሞች ጋር ተቀራርቦ ከነ አቡበከር ጋር ጠቅላይ ሚኒስቴሩ እንግዲህ የፖለቲካ እስረኞችን ብቻ አይደለም ፈተው ወደ ቤተ መንግስት የጠሩት የህሊና ታሳሪዎችንም የሃይማኖት መብት ተከራካሪዎችንም እነ ኡስታዝ አቡበከርን ቤተ መንግስታቸው ጠርተው ያሳዩት ነገር በኢትዮጵያ የሙስሊሞች ታሪክ ውስጥ በጣም ትልቅ ቦታ ኢህአዴግ 87 ያሰራቸውን 7-8 ዓመት ካሰረ በኋላ ፈቶ የት እንዳሉም ያላያቸው ሁኔታ ነው ያለው። አሁን ግን ያለው አዲሱ ለውጥ የኢትዮጵያ ለውጥ የኢትዮጵያ መልካም ለውጥ ይህንን ራሱ ሰብሮ ጠቅላይ ሚኒስቴሩ ለሙስሊሞች ብቻ አይደለም ለማንኛውም ስለ ኦርቶዶክስ የሰጡትን ነገር አይተናል። ኦርቶዶክስ የኦርቶዶክሶች ብቻ አይደለም የሙስሊሞች ነው። ስለ እስልምና እንግዲህ አሁን የሰጡት ራሱ መግለጫ በኢንተርናሽናል ሚዲያዎች ራሱ መነጋገሪያው ሆኗል። ስለ ዱባይ ሀገራችን ውስጥ ያለው እስልምና ምን እንደሆነ ራሱ ያሳዩበት መንገድ
የእስልምና ኢንስቲትዩሽኖች ዩኒቨርሲቲዎች ሙስሊሞች ሲጠይቁ የነበረው ለሱ እንኳን ጥያቄ እንዳቀረቡ ሊረዱ ለሚችሉ አካላት እስልምና ኮሌጅ እንዲኖረን እንፈልጋለን ብለው ለመጀመሪያ ጊዜ አንድ የኢትዮጵያ መሪ ይሄን ተናግሯል። ስለዚህ የምናየው የፖለቲካ አየሩ በጣም የተስተካከለ ነው። ይሄ የተስተካከለን አየር ግን ሁላችንም ሙስሊሞች ራሳቸውን በማጠናከር ከሌሎች ጋር ያላቸውን ግንኙነት በማጠናከር እንዲሁም እና ትልቁ ነገር ለኔ ለሙስሊም ብቻ ሳይሆን ለኦርቶዶክስም ለፕሮቴስታንትም የሚጠቅም በጣም ጥሩ ጊዜ መጥቷል። መንግስትና ሃይማኖት ግንኙነታቸው ምን መሆን አለበት የሚለውን ቁጭ ብለን የምንነጋገርበት ዘመን የመጣ ይመስለኛል። ይህን ዘመን ሁላችንም ያለንን ፍራንክ ሆነን ምንም ሳንፈራ የሚሰማንን ነገር በሙሉ ተነጋግረን መጨረስ ያለብን ዘመን የመጣ ይመስለኛል።
እንግዲህ የበድር ኮንፈረንስን ወይም ጉባኤና ሌሎችም ስራዎቻችሁን በተመለከተ ደግሞ ከሰሞኑ በሌላ ዝግጅት እመለሳለሁኝ። ለዛሬ ኡስታዝ አቡበከር አህመድ፣ አቶ ኢብራሂም ሙሉሸዋ እጅግ በጣም አድርጌ አመሰግናለሁ ለጊዜያችሁ በአድማጮቻችን ስም። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ካም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ።
አንተ ልጅ ልጅ እኮ የሆነ ነገር ሆኗል እንጂ አባት ይዋዶ Taleci Nenjai Pesau Bati Bati Lanya.
አድማጮች አሁን ዘግይቶ የደረሰን የዜና ዘገባ አለን እናሰማችኋለን። ትላንት በሶማሌ ክልል የተከሰተ ብጥብጥ ያልተጠበቀና ለበርካቶች ዱብ ዕዳ የሆነ ድንገተኛ ሁኔታ ነው። በክልሉ ለረጅም ጊዜ ኖረናል ያሉ የጅግጅጋ ከተማ ነዋሪዎች ለአሜሪካ ድምፅ እንዳስረዱት ትላንት ጠዋት አገር ሰላም ብለው በተለመደው ተግባር ተሰማርተው ነበር። ድንገት ግን ጥቃት ተከፈተብን ይላሉ። እስክንድር ፍሬው ዝርዝር ዘገባ ልኮልናል።
ትራምፕ በሶማሌ ክልል የተከሰተው ብጥብጥ ያልተጠበቀና ለበርካቶች ዱብ ዕዳ የሆነ ድንገተኛ ሁኔታ ነው። በክልሉ ለረጅም ዓመታት ኖረናል ያሉ የጅጅጋ ከተማ ነዋሪዎች ለአሜሪካ ድምፅ እንዳስረዱት ትናንት ጠዋት አገር ሰላም ብለው በተለመደ ተግባር ተሰማርተው ነበር። ድንገት ግን ጥቃት ተከፈተብን ይላሉ። ቤት ንብረታቸው መዘረፉን፣ ድርጅቶች መቃጠላቸውን፣ በርካቶችም ሕይወታቸውን ለማዳን መሸሻቸውን አመልክተዋል። ብዙ ሺዎች በከተማዋ በሚገኘው የቅዱስ ሚካኤል ቤተ ክርስቲያን ተጠልለው እንደሚገኙም ገልጸዋል። የባጃጅ ሹፌር መሆኑን የገለጸውና የእሱና የበርካቶች ባጃጅ እንደተወሰደ የተናገረው ወጣት በቤተ ክርስቲያኗ ከተጠለሉት አንዱ ነው።
ሚካኤል ቤተ ክርስቲያን ያው በአሁኑ ሰዓት ቄስ በጣም እንግዲህ ከየቦታው ከተዘረፉ ቦታዎች አለ የተረፈ ቦታ የለም። እያንዳንዱ ቦታ ውሃም እያመጣ ምግብ እያመጣ ወጣቱ እንግዲህ እየቀለበ ነው። እንግዲህ የጅጅጋ ከሶማሌ ዘር የተለየ ዘር ሁሉ ቤተክርስቲያን ያለው በተለይ ደግሞ ህጻናት፣ ትላልቅ ሰዎች ናቸው። በተለይ ሁሉም ሰው ደግሞ ቤተሰቡን እዛ ማስገባት ፈልጓል። ሁላችንም እዛ አስገባል። ማታም ደግሞ በተደረገው መጥቶ ለማቃጠል ሞክረው ነበር ቤተክርስቲያን ነው። ያው እነሱም ደግሞ እንትን አላቸው። ያው ሰባት ሰው ተገደለ እዛ በተኩሱ ማለት ነው። ሌሎቹ ደግሞ ያው ቆሳሰሉ። ብዙ ሰዎች ቆስሏል፣ ሴቶችም ወንዶችም።
ከቀይ መስቀልም ሆነ ከሌሎች ሰብአዊ ድርጅቶች የተደረገላቸው ድጋፍ አለመኖሩንም እነዚሁ በቅዱስ ሚካኤል ቤተ ክርስቲያን ተጠልለው የሚገኙ ዜጎች አመልክተዋል።
እኔ ብታምነኝም ባታምነኝም ትላንትና ቁርስ የበላውን አገር ሰላም ነው ብዬ ማለት ነው። እስካሁን ግን አለው ው ሚካኤልም ቀርቷል። ሚካኤልን እየጠበቅን ነው። አገኛለሁ ብለን ተንከራተን ሰርተን ቤታችን ንብረታችን ህዝባችን ተጎድቷል። እስካሁን ድረስ ማለት ነው ንገር እስካሁን ድረስ መከራከያ አልገባም። እስካሁን ድረስ ማለት ነው።
በከተማዋ የሚገኘው የቀይ መስቀል ጽህፈት ቤት ራሱ ጉዳት እንደደረሰበት ደግሞ አንዳንድ ምንጮች ለአሜሪካ ድምፅ ገልጸዋል። የመከላከያ ሚኒስቴር ትናንት በወጣው መግለጫ በክልሉ የተፈጠረውን ብጥብጥ በዝምታ እንደማይመለከት አስታውቋል። ህገ መንግስታዊ ስርዓቱን ጠብቆ አስፈላጊውን እርምጃ እንደሚወስድ ነው ያሳሰበው። ዛሬ ከጅጅጋ ያነጋገርኳቸው ዜጎች እንዳሉት ግን የመከላከያ ሰራዊት እስካሁን ከስፍራው አልደረሰም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አሁን የዜና ማጠቃለያ እናነባለን። የቬንዙዌላ ፕሬዚደንት ኒኮላስ ማዱሮ በፈንጂዎች በተሞላ ድሮን ማለት ሰው አልባ አይሮፕላን የግድያ ሙከራ ተደርጎብኛል ይላሉ። ዩናይትድ ስቴትስንና ኮሎምቢያን ተጠያቂ አድርገዋል። በባንግላዴሽ የዩናይትድ ስቴትስ አምባሳደር ማርሻ በርኒካትን ያሳፈረ መኪና ትላንት ቅዳሜ ማታ ጥቃት ደርሶበታል። መንግስታዊ ያልሆነ ድርጅት ኃላፊን ለመሸኘት ከተደረገ የእራት ግብዣ ሲወጡ ነው ጥቃቱ የተፈጸመው። ተማሪዎች ትላንት ባንግላዴሽ ውስጥ ከፖሊሶች ጋር ተጋጭተዋል። በትምህርት ቤቶች አካባቢ የትራፊክ ሕግ በተሻለ እንዲጠበቅና ለእግረኞች የተሻለ ጥበቃ እንዲደረግ በመጠየቅ የሰባተኛ ቀን ተቃውሞ ሲያደርጉ ነው ግጭቱ የተነሳው። አፍጋኒስታን ያለው ኔቶ በሚል አጽሮት የሚታወቀው የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት የድጋፍ ተልእኮ ሶስት ወታደሮቹ በአጥፍቶ ጠፊ ጥቃት መገደላቸውን አስታውቋል። አጥፍቶ ጠፊው ጥቃቱን ያደረሰው ተልእኮው በአገር በቀል ኃይሎች ጋር በጥምረት ሆነው ጥቃት ያካሄዱ በነበረበት ወቅት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የደቡብ ምስራቅ እስያ ሀገሮች ጉብኝታቸውን አብቅተዋል። ዛሬ ከመመለሳቸው በፊት ከኢንዶኔዥያ ፕሬዚደንት ጆኮ ዊዶሮ ጋር ተገናኝተው ተነጋግረዋል። ዩናይትድ ስቴትስ ከዓለም የበዛ ሕዝብ ካላቸው ዲሞክራሲያዊ ሀገሮች መካከል አንዷ ከሆነችው ኢንዶኔዥያ ጋር ላላት ግንኙነት ትልቅ ቦታ እንደምትሰጥ ገልጸዋል። አድማጮች፣ የምሽት ዜናችን እዚህ ላይ ያበቃ።
ወደ ተከታዩ ዝግጅት ላሸጋግራችሁ። ከጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ቆይታ በጥቂቱ። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት የዩናይትድ ስቴትስ ጉብኝታቸው ቀደም ሲል ያለሙትን ሐሳባቸውን ያሳኩ ወይም የቀረ ነገር ይኖር ራሳቸው እስኪነግሩን ማለት የምንችለው ጉዟቸው በአመዛኙ የተሳካ እንደነበረ ነው። ጠቅላይ ሚኒስትሩ በኢትዮጵያ የፖለቲካ መሪዎች ታሪክ ውስጥ ታይቶ በማይታወቅ ፍቅርና ክብር ታጅበው ነበር አሜሪካን ይዞሯት። ክብር፣ ፍቅር፣ ሞገስ ዘንቦላቸዋል ማለት ይቻላል። የእርሳቸውን ምስሎችና በተለያዩ አጋጣሚዎች የተናገሯቸውን መልእክቶች ጥቅሶች እያተሙ ወይም እየገዙ ከለበሱ፣ በጽሑፎች አንግበው ከሚጮሁላቸው አንስቶ በተናገሩ ቁጥር በስሜትና ተመስጦ እስከሚያለቅሱና ቁጭ ብድግ እያሉ እስከሚያጨበጭቡላቸው ቁጥራቸው የማይነገር ኢትዮጵያውያንና ኤርትራውያን ደጋፊዎቻቸው ድረስ
እኔ በጣም ደስ ያለኝ ነገር ሶስት መንግስታት አይቻለሁ በህይወቴ። ያለፉት መንግስታት ስብሰባ የሚያደርጉት በር ዘግተው የተናገሩትን በጉባኤ ሲናገሩ ግልጽነት በጎደለው ሁኔታ፣ በተድበሰበሰ በሚያምታታ ሁኔታ ነበር የምንሰማው። እንዲህ ማለታቸው ነው እያል ግምት ውስጥ እየገባን ነበር የምንኖረው። ዶክተር አብይ፣ አቶ ለማ፣ ሌሎችም የትግል አጋሮቻቸው ግልጽነት በተሞላበት ሁኔታ ነው የሚናገሩት። ግልጽነት በተሞላበት ሁኔታ ነው ጥያቄ የሚመልሱት። ይሄ አዲስ ነገር ነው። ከዚህ ቀደም ያላየ ነው ያልሰማ ነው እና በዚያ ቦታ ተገኝቼ ያን መስማቴ፣ ሰዎቹን በአካል ማየቴ እጅግ በጣም ነው ደስ ያለኝ። ምክንያቱም ይህን ቀና ያለሁ የሚል ተስፋ ቢኖረኝም ሙሉ በሙሉ በህይወት ያለሁ የሚል እርግጠኛ የሆነ ስሜት አልነበረኝም እና በጣም ነው ደስ ያለኝ። በየቀኑ ነው የምጸልይላቸው ለእነዚህ ሰዎች። የህዝቡንም ሁኔታ ሳይ ያሁሉ ሺህ ህዝብ በአንድ ድምፅ፣ በአንድ ልልታ፣ በአንድ ልብ፣ በአንድ ደስታ ሁኔታውን ሲያስተጋባ ህዝብ የወደደው መሪ፣ ህዝብ የወደደው መንግስት ምን አይነት እንደሆነ ያየንበት ጊዜ ነው። የሚዋሽ፣ የሚቀጥስ፣ የሚያሳድድ፣ የሚያስር፣ የሚገርፍ፣ የሚገድል መንግስት ከህዝቡ ጋር ምን ያህል ሆድና ጀርባ ሆኖ እንደኖረ ስናየው የኖርነው ነው። አሁን ግን ከዚያ በተለየ መንገድ የሚናገሩና የሚሰሩ መሪዎች ስለመጡ በእውነቱ ታይቶ ተሰምቶ የማያውቅ ነገር ስለሆነ እግዚአብሔር አምላክ አሳይተህ አትንሳን፣ የሚዘልቅ አድርገው፣ መጨረሻውን አሳምረው የሚያሰኝ ነው። እኔም እንደዚህ እያልኩ ነው በየቀኑ የምጸልየው። በእውነቱ ብዙ ችግር እየተጋፈጡ ብዙ ችግር እየተጋፉ ነው ይሄን ሁሉ ያደረጉት። እነዚህ ሰዎች ግን እውነተኛ ጥላ በጨለማ ይታያል ነውና የሚመሰገኑ ናቸው። እኛም እንደግፋቸዋለን። እኔ ለራሴ ሽንቴን ገትሬ ነው የምደግፈው።
እኔ ታርቀኝ አሰፋ መንገሻ አባላለሁ። ነዋሪነቴ ሳንዲያጎ ካሊፎርኒያ ነው። የሚገርምህ ነገር ያን ለታ ማለት በ29 ዶክተር አብይ ጋራ እና አቶ ለማ መገርሳንም ለማግኘት የተደረገው የድጋፍ ሰልፍ ላይ ከዚህ ከሳንዲያጎ የተነሳ ነው። 1 ሰዓት ወይም 1 o'clock ነው ከዚህ የተነሳን የሄድ ነው እና ያ ኤም ላይ እዛ ነበር። ምክንያቱም የነበረው ነገር ኦቨርፍሎ እንኳን ቢያደርግ እዛ ጋር በስክሪን የተዘጋጀ አለ። ቅድሚያ ለመጣ ብቻ ነው ትኬት ሊደርሰው የሚችለው እና ትኬቱ እንዳያመልጣቸው ሲባል እኔና ጓደኞቼ ትኬቱን ማግኘት አለብን። ማግኘት ብቻ ሳይሆን ዶክተር አብይና ለማ መገርሳ እዚህ ጋር መጥተው ሳናገኛቸውማ መሄድ የለባቸውም በማለት ተነሳሳን ነበረ። ተነሳን ሄር እግዚአብሔር ይመስገን ከ4 o'clock እስከ 7 o'clock ድረስ ሰልፍ ላይ ቆመን ነበር የጠበቅነው ትኬቱን ለማግኘት። ትኬቱን አገኘን ገባን። በእውነቱ ከሆነ ያቺ ነገር አምልጣኝ ቢሆን አድን ነበረ። እንኳንም በጠዋት እጅ ያንን ትኬት አገኘው የማለት ደስታን የተሰማኝ። ምክንያቱም እስከ ዛሬ ድረስ ስንሰማ የነበረው እንኳን አንድ ጠቅላይ ሚኒስቴርና በሚኒስቴር ደረጃ አንድ የኢትዮጵያ ባለስልጣን ሲመጣ ተደብቆና መጥቶ ነበር ሄዶ ነበር ሲባል ነበር የምንሰማውና ፊት ለፊት መጥቶ ህብረተሰቡን ሰብስቦ ጥያቄና መልስ ሲያደርግ ኢትዮጵያዊነትን ቆርጬበታለሁ ያለ በጣም ደስ ብሎኛል። ከሚገባው በላይ በጣም ደስ የሚልና በጣም የሚያረካ ነገር ነበር። ከዛም አልፎ አቶ ለማ መገርሳ እዛ ጋር ንግግር ሲያደርጉ በጣም ነው በጣም የሆነ ነገር ነው ያወረረኝ። ምክንያቱም ኢትዮጵያዊነት በአመት ውስጥ አንድ ባለስልጣን ከ3 ጊዜ በላይ ቢጠራ በሚወነጀልበት ሰዓት ነበር እሳቸው 3 ነው ኢትዮጵያዊነት የሚለውን ቃል እንደ ፕሮቨርብ እስካሁን ድረስ የምንጠቀምበት ወደፊትም የምንጠቀምበት ካፋቸው ሲወጣ ትልቅ ያን ጊዜ ነው ግንቡ የተደረመሰው። በእያንዳንዱ ክፉ ልብ ውስጥ ያሉ የክፋት ልብ ያለታ ነው የመዋሸሸው እና ያችን ቃል እዛ ጋር ተመልሰው መጥተው እኔ ባለውበት አዳራሽ ውስጥ እንደዚህ ተሰብስባቸው ሳያቸው እንዴት ደስ ይላል ሲል በእውነቱ የተሰማኝ ደስታ እጅግ በጣም ከምነግር በላይ ነበረ።
ወይዘሮ ኤልሳቤጥ ረዳይ
በ29 ብሄድንበት ጊዜ በጣም ነው ደስ ያለኝ። ያው ታረቀኝ ወንድሜ አብሮ ነበር የሄድነው። የሄድንበትን ሰዓቱን ተናግረዋል። እዛን ሰዓት እንደደረሰን ተናግረዋል። በሌሊት የተነሳ ነው። እዛ ጠዋት እንደገባን የተደረገልን አቀባበል፣ እዛ ላይ ሰዎች ይሰሩ የነበሩት እነኛ ቮለንተሪ ጊዜያቸውን አጥፍተው ይሰሩ የነበሩት በጣም ጥሩ ስራ ነው የሰሩት። በመጣንበት በተርፋን ያስገቡን እና እዛ ከገባንም በኋላ በጣም ደስ የሚል አቀባበል ነበረ። ዶክተር አብይ አህመድ ሲገቡ ከአቶ ለማ መገርሳ ጋር የነበረው ጩኸት፣ የነበረው ዋይ ዋይታ፣ ለቅሶ ሁሉ ነበር፣ እንባ ሁሉ ነበር ሰው የሚራጭ የነበረው እና በጣም ደስ የሚል ነበረ። እኔ እንደ ኤርትራዊት ልሂድ የገፋፋኝም ይህንን ግንብ ማፍረስ አለብኝ ያልኩትም በኤርትራ ውስጥ ግብዣ ተደርጎላት ፕሬዚደንት ኢሳያስ መጥቶ እንዴት እንደተቀበሉት ዶክተር አብይ ኤርትራ ውስጥ መጥቶ አቀባበል የተደረገለት ያ የጥላቻ ግንብ ሲፈርስ የፍቅር ግንብ ሲገነባ በጣም ደስ ስላለኝ እና የነበረው ክብረት በሙሉ ዶክተር አብይ አህመድ ደቂሬ አላችሁ ሆይ ብሎ ሰላም ሲለን የኢትዮጵያና የኤርትራ ባንዲራ አብሮ ሲውለበለብ ሳይ በጣም ነው ደስ ያለኝ። ይሄንን ፍቅር እስከ መጨረሻው ያዘልቀን እግዚአብሔር ያመጣው ነው። እግዚአብሔር እስከ መጨረሻው ያዘልቀን ይቀጥልበት። አመሰግናለሁ። ላምነው ነገር የለኝም።
ደቂሬ ብሏል።
አዎ ደቂሬ ማለት የኤርትራ ልጆች ብሎ ስለሄድንም አስታውሶ ጠርቶ ቴንኪው ማለቱ ራሱ በጣም ነው ደስ ያለን። ማስታወሱ መጥራቱ ኤርትራ የተደረገለትን አቀባበል ሲገልጥም በጣም ነው ደስ ያለኝ። የተደረገለትን ክብረት ሲያመሰግን ከአንድ ፕራይም ሚኒስተር እኔ በእድሜ እንግዲህ አይቻል አቅምን የቀበሌ ሊቀመንበር እንኳን አጠገቡ ተቀጠልቼም አላቅም። አንድ ፕራይም ሚኒስተርን ግን በእውነትነቴን ነው በእኔ እድሜ ፕራይም ሚኒስተር ያለበት ቦታ እንደዚህ ደግ ሰው በእግዚአብሔር የመጣ ሰው አጠገቡ ስቆም ግን እኔ ራሴን ክብር ይሰማኛል።
ከሎስ አንጀለስ ታዳሚዎች ባልደረባ የዳንኤል አርጋው ካነጋገራቸው መካከል የናፓ ቫሊውን ፕሮፌሰር አዱኛ ወርቁን እንዲሁም የሳንዲያጎዎቹን አቶ ታረቀኝ መንገሻና ወይዘሮ ኤልሳቤጥ ረዳኢን ነው ቀንጨብ አድርጌ ያሰማኋችሁ። በየጊዜው እየተመለስኩም አሰማችኋለሁ እንጂ ዋሽንግተን ዲሲና ሚኒያፖሊስ ላይ ያለውም ስሜት ከዚህ የተለየ አልነበረም። ጠቅላይ ሚኒስትር አብይ አህመድ ከዩናይትድ ስቴትስ የፖለቲካ መሪዎችና አስተዳዳሪዎችም እንዲሁ የእንኳን ደህና መጡና የጸጋ አቀባበል ተደርጎላቸዋል። ምክትል ፕሬዚደንቱ ማይክ ፔንስ በከፍተኛ ደረጃ ተቀብለው አነጋግረዋቸው ለውጦቻቸውን ታሪካዊ ብለውላቸዋል። የኢትዮጵያን አካባቢያዊ መሪነት አረጋግጠው መቀጠል እንዲኖርባትም አበረታተዋቸዋል። የመናገሻይቱ ዋሽንግተን ዲሲ ከንቲባ ሜሪየል ባውዘር በአስሮች ሺዎች በተቆጠሩ ደጋፊዎቻቸው ፊት ቀርበው በብዙ ሙገሳ ተናግረውላቸዋል። ሐምሌ 21ን የኢትዮጵያ ቀን ሲሉ አዋጅ ፈርመው አውጥተውላቸዋል። የሎስ አንጀለስ ምክር ቤት ፕሬዚደንት እርብ ወይሰንም አይሮፕላን ጣቢያ ላይ ተቀብለዋቸው ሐምሌ 22ን በከተማይቱ የኢትዮጵያ ቀን አስብለው አስነግረውላቸዋል። ሚኒሶታም
ጁላይ 30 የሂስ ኤክሰለንሲ ፕራይም ሚኒስተር አብይ አህመድ ቀን ተብሎ ተሰይሟል። ጁላይ 31 በ City of St. Paul, የክቡር ፕሬዚዳንት ዶክተር ለማ መገርሳ ቀን ተብሎ ተሞግሷል። ፕሮክላሜሽን ኢሹ ተደርጓል ወይንም ፕሮክላሜሽን ወጥቷል፣
አዋጅ ወጥቷል። የሚኒሶታው አቀባበልና መስተንግዶ መሪ አቶ ተሽቴ ዋቆ ናቸው። ወደ 70,000 ኢትዮጵያውያንና ትውልደ ኢትዮጵያ በሚኖርባት ሚኒሶታ በነገራችን ላይ የቆንስላ ጽህፈት ቤት እንዲከፈት የኢትዮጵያው ከፍተኛ ልዑካን ቡድን አባል የሆኑት የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ መወሰናቸውንና ትዕዛዝም መስጠታቸውን ጠቅላይ ሚኒስትሩ በሚኒያፖሊስ ንግግራቸው ወቅት ለተሰበሰበው ሰው አብስረዋል። ይህ በእንዲህ እንዳለ ግን ከአጠቃላዩ ስኬት በስተጀርባ የበዛ ትርምስና ብዙዎች የተከፉባቸው የድርጅት እንከኖች እንደነበሩም ብዙ ሰው አስተውሏል። የሚናገሩም ብዙ ናቸው። አልፎውም የጠቅላይ ሚኒስትሩን ደህንነት ለአደጋ ሊያጋልጡ ይችሉ የነበሩ አድራጎቶች ሲሉ የጠሯቸውም ሁኔታዎች ነበሩ።
በዚህ ሂደት ውስጥ በጣም በጣም ብዙ ችግር ነው የገጠመን እውነት ለመናገር ከሆነ። ሆኖም ግን በጥሩ ሁኔታ ተቀብለናል ጠቅላይ ሚኒስትራችንን።
ሎስ አንጀለስ ላይ ስለነበረው ሁኔታ ቆንሲል ጀነራል አቶ ብርሃነ ኪዳነ ማርያም ስለተፈጠረው ሁሉ ይቅርታ ጠይቀዋል።
የተፈጠረው ጉድለት ምንም ጥያቄ የለውም። ለተፈጠረው ስህተት ደግሞ ኃላፊነት መውሰድ ያስፈልጋል። በዚህ አጋጣሚም ይቅርታ ልጠይቅበት የምችል ችግር ነው። ምክንያቱ ምን ይሁንም እኔም ያዘንኩበት አጋጣሚ ነው።
በየቦታው ተፈጠሩ የተባሉትን ችግሮች አስተባባሪዎቹ የሁሉም ራሳቸውም አሌ አላሉም። እንዲያውም በብዙዎቹ አጋጣሚዎች እነርሱ በማያውቋቸው ሁኔታዎች ያላዩቸው እጆች በሥራዎቻቸው ጣልቃ ሲገቡ እንደነበረ የሚጠቁሙ ምላሾችን ነው የሰጡት። እነዚህን አጋጣሚዎች ካነጋገርኳቸው ወቃሾችና አስተባባሪዎች ሐሳቦች ጋር በሌላ ዝግጅት ይዤላችሁ መለሳለሁ። ለአሁን መሰናበቻዬ ግን የካሊፎርኒያው ፕሮፌሰር አዱኛ ወርቁ ስለ ጠቅላይ ሚኒስትር አብይ ከተቀኙት ቀንጨብ አድርጌ ላሰማችሁ።
እልል በኢትዮጵያ ነው የሚለው እንደ ስሙ ትልቅ እንደ ስሙ አንጋፋ በአንቺ ተለክቶ ለአንቺ የተሰፋ ለአንቺ ዘብ የቆመ መሪ አገኘሽ ዛሬ። እልል በኢትዮጵያ እልል በያገሬ። ስልጣን አለኝ ብሎ ህዝብ ያላሸበረ ማን አለብኝ ብሎ በግፍ ያላሰረ ወገን እንደ ጠላት ገሎ ያልቀበረ ውቅያኖስ አሻግሮ ሰው ያላባረረ ሰውን በስብናው ብቻ ያከበረ የአብይ አይነት ሰው ነው ሲናፍቀን የኖረ። እውነትም አብይ ነው የሀገር አለኝታ ጆሮውን የሰጠ ለህዝብ አቤቱታ። የተስፋ የፍቅር የለውጥ ሐዋርያ መጥቶልሻል አብይ እልል በኢትዮጵያ። በመቻቻልና በይቅርታ መንፈስ ሲጎርፍ የኖረውን እንባሽን የሚያብስ ጠብና ጥላቻን በፍቅር የሚያፈርስ ታሪክሽን የሚያከብር ታሪክሽን የሚያድስ በለስላሳ አንደበት ልብ የሚያረሰርስ እውነተኛ መሪ መጥቶልሻል ዛሬ እልል በኢትዮጵያ እልል በያገሬ። አንደበተ መልካም አንደበተ ርቱ መንፈስ የሚያረካ ጨዋነት ትዕግስቱ ስንቱ ተዘርዝሮ ኧረ ስንቱ ስንቱ። የተመኙት ሲገኝ ያሰቡት ሲሳካ ይሄ ደስታ ማለት እንደዚህ ነው ለካ። ደስ ብሎን አያውቅም እንዲህ እንደ ዛሬ እልል በኢትዮጵያ እልል በያገሬ።
ለዛሬ ጊዜው በማብቃቱ እዚህ ላይ ላቁም። ቀሪውን ሁሉ ሰፋ አድርጌ ይዤላችሁ መለሳለሁ። የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምሰናበታችሁ አዘጋጅና ያስተናገድኳችሁ ሶሎሞን አባተ ነኝ። ከኛ ጋር ስላመሻችሁ አመሰግናለሁ። ሰላም።